Gambino VOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። ሰላም እንደምን አመሻችሁ የጋቢና ቪኦኤ አድማጮች። የዕለቱን ዝግጅታችንን ከአሜሪካ ድምጽ ዋሽንግተን ዲሲ ጀምረናል። አድማጮች በኮሮና ወረርሽኝ ምክንያት የአሜሪካ ድምጽ ዘጋቢዎች ፕሮግራሞቻችንን የምናቀርብላችሁ ከየቤታችን መሆኑ ይታወቃል። ስለሆነም ዛሬ ባጋጠመን የቴክኒክ ችግር ምክንያት የዕለቱን መሰናዶ ልናደርስ አልቻልንም። ስለተፈጠረው መስተጓጎል አስቀድመን ይቅርታ እየጠየቅን ለምሽቱ ከዚህ በፊት የተሰሙና በድጋሚ በተሰሟቸው ብለን የመረጥናቸውን መሰናዶች ወደ እናንተ እናደርሳለን። በምሽቱ ከምትሰሟቸው ፕሮግራሞች መሃል
አንድ የመድረክ ቲያትር ቢወጣ ለምሳሌ የመጀመሪያው ቀን ምን ይመስላል? ቲያትር መድረክ ላይ ማየትን በጣም ናፍቄያለሁ።
የተለያዩ የመድረክ ቲያትሮችና ድራማዎች ጸሐፊ እንዲሁም ጋዜጠኛ የሆነውን ቴዎድሮስ ተክላረጋይን የሰማችሁት በኮሮና ወረርሽኝ ምክንያት ቲያትር ቤቶች ያሉበትን አጣብቂኝ አስመልክቶ የሚዳስስ ፕሮግራም ይኖረናል። ፕሮግራሙን በመምራት አብሬያችሁ የማመሻው ስመኝሽ ቆየነኝ። በቅንብሩ ኤልያስ አስማረ አብሮኛል። አሁን ቀዳሚ አርገን ወደ አሰናዳነውና በኮሮና ቫይረስ ምክንያት ብዙ ፈተናዎችን እያስተናገዱ የሚገኙ ቲያትር ቤቶችን ወደሚያስቃኝን ፕሮግራም እንለፍ። ኢትዮጵያ የኪነ ጥበብ እድገትና ዛሬ ላለበት ደረጃ መሰረት የጣሉት አንጋፋ ቲያትር ቤቶች በኮሮና ቫይረስ ምክንያት ሙሉ ለሙሉ ተዘግተው በመቆየታቸው ሙያውና ሙያተኞች ትልቅ ችግር ላይ ወድቀዋል። ቀድሞውንም በተመልካች ማነስና በአማራጮች መበራከት ምክንያት ፈተናዎች የበዙበት የቲያትር ሙያ ኮሮና ይበልጥ አጣብቂኝ ውስጥ እንደከተተው የቲያትር ቤቶች ኃላፊዎችና ባለሙያዎች ይገልጻሉ። ይህን ጉዳይ አስመልክቶ ከባለሙያዎች ጋር የተደረገው ቆይታ እንደሚከተለው ተዘጋጅቷል። የተለያዩ የመድረክ ቲያትሮችና ድራማዎች ጸሐፊ ቴዎድሮስ ተክላረጋይ በሙያው ለቲያትር ካለው ቅርበት በተጨማሪ ከ20 ዓመታት በላይ ባለመታከት በኢትዮጵያ ውስጥ የሚወጡትን ቲያትሮች ተመልክቷል። ቴዎድሮስ ለመጨረሻ ጊዜ ቲያትር ያየው ግን የዛሬ 7 ወር በሀገር ፍቅር ይታየ ነበርውና እነ ፋንቱ ማንዶየን የመሳሰሉ አንጋፋ ተዋንያን የተሳተፉበትን ሰዓት ላፊ የተሰኘውን ቲያትር እንደነበር ያስታውሳል።
አንድ የመድረክ ቲያትር ቢወጣ ለምሳሌ የመጀመሪያው ቀን ምን ይመስላል? ቲያትር መድረክ ላይ ማየትን በጣም ናፍቄያለሁ። ምንም አይነት የጥራት ደረጃው ምንም ይሁን ተዋንያኑ ምንም አድርገው ይሹት ቲያትርን መድረክ ላይ ማየት በጣም ናፍቆኛል።
ብዙ ተወዳጅ ድምጻውያንና ተዋንያንን የፈጠሩት እንዲሁም ለትልቅ ደረጃ ያበቁት አንጋፋዎቹ የኢትዮጵያ ቲያትር ቤቶች ግን በኮሮና ቫይረስ ምክንያት ላለፉት 7 ወራት በመዘጋታቸው ከተመልካች ጋር ተራርቀው ሰንብተዋል። ቲያትር በማሳየትና አዳራሽ በማከራየት ያገኙት የነበረው ገቢ በመቋረጡም ቲያትር ቤቶቹም ሆኑ ሙያተኞቹ ለችግር ተጋልጠዋል። በሳምንት 8 ቲያትሮችን ያሳየ ነበረው የኢትዮጵያ ብሔራዊ ቲያትር የቲያትር ዳይሬክቶሬት ዳይሬክተር የሆኑት አቶ ደስታ አስረስ እንዳስረዱን ቲያትር ቤቶቹ ከመንግስት በሚመደብ በጀት የሚተዳደሩ በመሆናቸው ቋሚ የቲያትር ቤቱ ተቀጣሪዎች ደሞዝ ባይቋረጥባቸውም አንድ ቲያትር ለመታየት ከተመልካች በሚያገኘው ገቢ የራሱን ወጪ መሸፈን ይኖርበታል። ከውጭ የሚመጡ በርካታ ተጋባዥ ተዋንያንም የሚከፈላቸው ከተመልካች በሚገኝ ገቢ ነው።
በመንግስት ቅጥር የሚተዳደሩ ባለሙያዎች አሉ። መንግስት ቅጥሯቸው ማለት ነው። እኛ ጋር አብዛኛው ችግር የገጠመን ምንድነው? በእነዚህ 8 ቲያትሮች ውስጥ ከውጪ የሚጋበዙ ባለሙያዎች አሉ። በተለይ ብዙ ሰው የሚያሳትፉ ቲያትሮች ሲቆሙ እነዛ ባለሙያዎች ከኢትዮጵያ ብሔራዊ ቲያትር በትርኢት የሚከፈላቸው ክፍያ ሙሉ በሙሉ በመቋረጡ ለማህበራዊ ችግር የተዳረጉ በኢኮኖሚ ችግርም የተዳረጉ ሰዎች ባለሙያዎች እንዳሉ እሱ የሚታወቅ ነው።
በተመሳሳይ በሳምንት 8 ቲያትሮችን ያሳየ ነበረው የሀገር ፍቅር ቲያትርም በኮሮና ምክንያት ከተዘጋ ወዲህ ከተመልካችና አዳራሽ ክራይ ያገኘ የነበረው ገቢ ሙሉ ለሙሉ በመቋረጡ ባለሙያውም ሙያውም አስቸጋሪ ሁኔታ ውስጥ እንዳሉ የቲያትር ቤቱ ስራ አስኪያጅ አቶ አብዱል ከሪም ጀማል ይገልጻሉ።
ቲያትር ቤት ሲኒማ ቤት አካባቢ ያለው ነገር ልክ ስለተደረገ ኦልሞስት ዜሮ በሚባል ደረጃ ገቢ ተቋርጧል እና በዚህ ከታች እስከ ላይ ከጥበቃ አንስቶ ፐርፎርመንስ ከሚያደርጉ ባለሙያዎች ድረስ በእያንዳንዱ መድረክ የሚያገኙት ኢንሴንቲቭ ይቀርባቸዋል ማለት ነው። ከቲያትር ቤት ቅጥረኞች ወይም ደግሞ ሰራተኞች ውጪ በየመድረኩ ጋብዘን የምናሰራቸው ብዙ ባለሙያዎች አሉ እና በዚህ ብቻ የሚተዳደሩ የእነሱን ገቢ ነው የተቋረጠው እና ይህ በቁጥር የሚለካ አይደለም። በቃ ኦልሞስት ከዛ ጊዜ አንስቶ ቲያትር በመቆሙ ባለመከፈቱ እንግዲህ ገቢ ዜሮ ሆኗል ማለት ነው እና ከባድ ነገር ነው የፈጠረው።
ከቲያትር ተመልካችነቱ ባለፈ ብዙ ቲያትሮችን በመጻፍና በማዘጋጀት የሚታወቀው ቴዎድሮስ ተክላረጋይም በኮሮና ምክንያት ብዙ የኪነ ጥበብ ባለሙያዎች ገቢያቸው በመቋረጡ እየደረሰባቸው ያለውን የኢኮኖሚ ጫና እንዲህ ይገልጻዋል።
የተወሰኑ የቲያትር ቤት የመንግስት ተቀጣሪ የሆኑ ሰዎች ደሞዛቸውን ያገኙታል፣ እሱ አትቋረጥም። ግን በዛች ብቻ አልነበረም የሚኖሩት። አንድ የመድረክ ተዋናይ ሬዲዮ ላይ ይሰራል፣ አንዳንዶቹ ፊልም ላይ ይሰራሉ፣ ቴሌቪዥን ድራማዎች ላይ ይሰራሉ። ሌሎችም እንዲህ ከኪነ ጥበቡ ጋር የተያዙ ይሰፋሉ፣ ይተውናሉ፣ ያዘጋጃሉ። እነዚህ ሁሉ ነገሮች ነው የተዘጉት እና አንዳንድ ጊዜ ቤተሰባቸውን ለመመገብ እስካለመቻል ነው የተደረሰው። ቤት ኪራይ እስካለመክፈል እና ከዛም ከዚህም ብለሽ በልመናም የሆነ ሰዎችን በመጠየቅ በምናምን በማለት እንዲሁ ዝም ብሎ ኢትዮጵያዊ ባህሉ ስላለ በሱ ተደጋግፎ ይኖራል እንጂ የኪነ ጥበቡ ሙያተኛ ህይወት እጅግ አሳዛኝ ሁኔታ ላይ ነው ያለው።
በእርግጥ የኮሮና ቫይረስ ተጨማሪ ተግዳሮቶችን ይዞ መጣ እንጂ የቲያትር ሙያ ኢትዮጵያ ውስጥ ፈተና መጋፈጥ ከጀመረ ቆየት ብሏል። በቴክኖሎጂ ማደግና አማራጭ መብዛት ምክንያት የተመልካች መቀነስ፣ ለዘርፉ በቂ ትኩረት አለመስጠትና የሙያተኛው ለስራው ያለው ተቆርቋሪነት ዝቅተኛ መሆን የቲያትር ዘርፉን ቀድሞም እየተፈታተነው እንደነበር ቴዎድሮስ ያስረዳል።
ከኮቪዱ ያልተለየ የማኔጅመንት ችግርም አለ። ለምሳሌ ራስ ቲያትር ቤቱ ፈርሷል፣ ሌላም ቲያትር ቤት አልተዘጋጀም። ስለዚህ ከአስር አመት በላይ ራስ ቲያትር የለም። አሁን በቃ ስሙ ብቻ ነው የቀረው። ቲያትርና ባህል አዳራሽ ወይም ማዘጋጃ የምንለው ከኢንጂነር ታከለ ኡማ ቢሮቸውን ሲያሳድሱ አብሮ ተዘግቷል። በአብዛኛው ተዋንያኑ ወደዛ ላንመለስ እንችላለን ብለው ነው። ስራ አስኪያጁ መቼ እንደሚመለሱ አያውቅም። ስለዚህ የተዋንያኑ ሞራል ቀድሞውኑ ተሰብሯል። ከኮቪድን በፊት ኮቪድ ቢኖርም ባይኖርም እነዚህ ሁለት ቲያትር ቤቶች አይሰሩም ነበረ። ሀገር ፍቅር ቲያትርና ብሔራዊ ቲያትር ነበሩ በአግባቡ እየሰሩ ያሉት። እነሱም ደግሞ ኮቪዱ ከመጣ በኋላ እነሱም በበሽታ የተነሳ ከአገልግሎቱ ውጭ ሆነዋል።
በዚህ ሀሳብ የሚስማሙት የብሔራዊ ቲያትር ኃላፊው አቶ ደስታም የኮሮና ቫይረስ ለዘርፉ ተጨማሪ ፈተና ነው ይላሉ።
በዚህ 7 ወር ውስጥ አስደንጋጭ ሁኔታ ውስጥ ነው የገባ ነው። ምክንያቱም ኪነ ጥበቡን በራሱ ነው የለወጠው። በምን ስልት እንደምንቀጥል ግራ እስኪገባን ድረስ ኪነ ጥበቡ የተዳከመበት ሁኔታ ነው ያለው። ከዚህ በፊትም ይህንን ያህል የምንኩራራበት ደረጃ ላይ አልነበርንም። ያው ወረርሽኙ ደግሞ ሲመጣ የባሰ ነገሩ ሁሉ ቀጥ ያለበት ሁኔታ ነው ያለው። ያ አስደንጋጭ ነው።
ከ7 ወር መዘጋት በኋላ አንዳንድ ሲኒማ ቤቶች ፊልሞችን ማሳየት ጀምረዋል። የመድረክ ስራ ግን በመድረክ ላይ ለሚተውኑትም ሆነ ከመድረክ ጀርባ ሆነው በቴክኒክና በመስተንግዶ ለሚያግዙ ባለሙያዎች የበለጠ ጥንቃቄ ማድረግን ስለሚጠይቅ በምን መልኩ መከፈት እንደሚችሉ ውይይት እየተደረገ መሆኑን አቶ አብዱል ከሪም ያስረዳሉ።
እየተለመደው የጥንቃቄ መንገድ አለ። ሰዎችን አራርቆ የማስቀመጥ፣ ሰዎች ሲገቡ ሙቀት የመለካት፣ እያንዳንዱ የንጽህና መጠበቂያ፣ የአፍ መሸፈኛ፣ እንደዛ አይነት ነገሮች የተሟሉ መሆን አለባቸው። የሚታዩ ቲያትሮች ያው ላይቭ ፐርፎርም ስለሚደረጉ ብዙ ተዋናይን የሚሳተፉባቸው ቲያትሮች ለጊዜ ሆልድ ማድረግ ግዴታ ነው። አነስተኛ ቁጥር ያለው ተዋና የሚሳተፍበት ቲያትሮችን ጊዜው ለማውጣት እያሰብን ነው። እነሱም ሲወጡ የርቀትን በጠበቀ መልኩ ያሟሉ እንዲሆኑ አሁን ልምምዱንም ጀምረናል።
በቲያትር ዘርፉ ዙሪያ የተጋረጠው ፈተና ኮቪድ-19 ያስከተላቸውን ፈተናዎች በመቋቋም ብቻ የሚፈታ አለመሆኑን ግን ባለሙያዎቹ ይስማሙበታል። ቲያትር ቤቶቹ ብቻ ሳይሆኑ መንግስትን ጨምሮ አጠቃላይ የኪነ ጥበብ ባለሙያው ተረባርቦ መሰረታዊ ለውጦችን በማምጣት ሙያውን ከአደጋ መታደግ እንደሚገባም አሳስበዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። የቲያትር ቤቶቹን ኃላፊዎችና ባለሙያዎች እናመሰግናለን። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምጽ ነው። ምሽቱን አብራችሁ የማሳልፈው ደግሞ ስመኝሽ የቆየነኝ። ወደ ተከታዩ ዝግጅት እንለፍ። ባልንጀራዬ እንቅስቃሴ ጎረቤትን መውደድንና የሰውን ልጅ ክብርነት በማመን ማህበራዊ ችግሮችን በውይይትና በፍትሃዊነት መፍታት እንዲቻል እየጣረ ይገኛል። ይህን እንቅስቃሴ ካለፉት 2 አመታት ወዲህ በኢትዮጵያ የተለያዩ ከተሞች እየተፈጸሙ ያሉ ግድያዎችንና ጥፋቶችን እንዲሁም የሰዎችን ህልፈት የመቃወም የድጋፍ ፊርማዎችን እያሰባሰበ ይገኛል። ይህን እንቅስቃሴ በተመለከተ ኤደን ገረመው ከእንቅስቃሴው አጋር ዳይሬክተር ዶክተር ተካልኝ ጋር ቆይታ አድርጋለች። ቀጥሎ ይቀርባል።
የሰው ልጅ በሰብአዊነቱ ክቡር ነው። ይሁንና በዘመናት በተወረሱ ማህበራዊ እሴቶችና ኢፍትሃዊነቶች ሳቢያ ለተለያዩ ግጭቶች ሲዳረግ ይታያል። በኢትዮጵያም ባለፉት 3 አመታት ለውጡን ተከትሎ በተለያዩ የሀገሪቱ ክፍሎች ክቡር የሆነው የሰው ልጅ ህይወት በቀላሉ እየተቀጠፈ ይገኛል። የባለንጀራዬ እንቅስቃሴ በአማርኛ፣ በኦሮምኛ፣ በትግረኛና በእንግሊዘኛ ባወጣው የአቋም መግለጫ ላይ በኢትዮጵያ እየተባባሰ የመጣውን የሃይማኖትና የብሔር ጥቃት ያወግዛል። የድርጅቱ አጋር ዳይሬክተር የሆኑት ዶክተር ተካልኝ ነጋ ለዘመናት አብረው የኖሩ ጎረቤት አማቾችና ሰዎች ልዩነቶቻቸውን ክቡር የሆነውን የሰው ልጅ ነፍስ በማጥፋትና በአመጽ ለማስተካከል የሚሞክሩበት ሂደት የማያልቅ የግፍ ውደት ውስጥ ያስገባናል ይላሉ።
ብዙ የሀገራችን ክፍሎች ውስጥ ጥቃቶች አይተናል ማለት ነው። እነዚህ ጥቃቶች በብዙ አይነት መንገድ ነው የሚታዩት። የብሔር መሰረት ያደረጉ ግጭቶች ያላቸው አንዳንድ ቦታዎች፣ ሃይማኖትን መሰረት ያደረጉ ይመስላሉ። ከፖለቲካ አካባቢ ጋር ተያይዞ ያሉ ግጭቶች አሉ እና ምንድነው እኛ እያልን ያሉ ነው። ከነዚህ ግጭቶች ጋር ተያያዘ በጣም እጅግ አሰቃቂ መከራ ህብረተሰባችን ላይ እየደረሰ ነው። ክቡሩ በምንለው በሰው ላይ እየደረሰ ነው። ለዚህ ልዩነቶቻችንን፣ ግጭቶቻችን ያስተናገድንበት መንገዳችን ጥቃት መሆኑ በጣም ለብዙ አይነት መከራ ዳርጎናል። ይሄ መቆም አለበት። ማድረግ የሚገባን ግጭቶቻችንና ልዩነቶቻችን አስመልክቶ ልንሄድበት የሚያስፈልገው መንገድ ወደ አንድ ጠረጴዛ ዙሪያ መተን ሀሳባችንን መግለጽ እና ወደ ስምምነት መድረስ እና የግን የበላይነትን ማስከበር ነው። ይሄ መሆን ያለበት ምክንያት ደግሞ ሁላችንም የምንፈልገው ነገር ተመሳሳይ ሲሆን፣ ሁላችንም ሰላም እንዲሰፍን እንፈልጋለን። እንደገና ፍትህ የበላይ ሆኖ እንዲወጣ እንፈልጋለን። እያንዳንዳችን ባንተዛ የምንበለጽግበት ሰዓት ኤግዛማ የምንሆንበት አይነት ሀገር እንዲኖረን ነው የምንፈልገው። አሁን ግን እያየናቸው ያሉት ግጭቶች የደህንነት ስጋት እየፈጠሩ ነው። ተስፋ የመቁረጥ አይነት ስሜት በህዝብ መካከል እየፈጠሩ ነው። ምን አይነት ቁጣም እየቀሰቀሱ ነው። እና ምን በትክክል ካላስተናገድናቸው ማንወጣበት የጭከና የበቀል እንደገና የጅምላ ጥቃት ውደት ውስጥ ይከቱናል።
ዶክተር ተካልኝ የባለንጀራዬ የፊርማ ማሰባሰብ ሂደት ከተጀመረ ጥቂት ወራት ማስቆጠሩን ገልጸው ከዚህ ቀደም የሃይማኖት አባቶችና ተጽዕኖ ፈጣሪ ሰዎችን ያካተተ እንደነበርና አሁን ወደ ማህበራዊ ሚዲያው በመምጣት ሁሉንም ሰው እንደሚያሳትፍ ገልጸዋል። የፊርማ ማሰባሰብ ዋና ዓላማው ፊርማውን ለመንግስት ማቅረብ ሳይሆን ሰዎች በየራሳቸውና በዙሪያቸው ካሉ ሌሎች ሰዎች ጋር በፍቅርና በትዕግስት በመቀራረብ የመፍትሄ አካል እንዲሆኑ ለራሳቸው ቃል ኪዳን እንዲገቡ ማድረግም ነው ይላሉ።
ፊርማ ማሰባሰብ ስርዓት ከተጀመረ ቆየ ነው፣ ወራቶች ሆነውታል። እንጀምረው አካባቢ ወደ ሶሻል ሚዲያ ከማምጣታችን በፊት በማህበረሰብ ውስጥ ሃይማኖቱ መስክን፣ ባለሙያ መስክን፣ በዚህ በኢንተርቴንመንቱ መስክን ጭምር ትልቅ አሻራ አሳርፏል። በእናምናቸውን ሰዎች በአካል ይሄድን እያናገርን እያስረዳን ነበር የተጀመረው። አሁን ደግሞ ወደ ማህበራዊ ሚዲያ ገና ወጥተናል። አሁን ያለን ቁጥር አልተመለከትኩትም፣ ግን በጣም በርካታ ሰዎች እየተሳተፉበት ነው። ለማን ነው ይህንን ነገር የምናስረዳው ከሚለው ጋር በተያያዘ ያለን አመለካከት እኛ ምንድን ነው ብዙ ሰዎች ጥቃትን ማውገዝ ሲባል የሚያስቡት መንግስትን ነው እንደ አካል የሚያስቡት። እኛ ግን የመንግስትን አካል ብቻ አይደለም በዋነኛነት እያሰብን ያለ ነው። እያንዳንዳችን እንደ ግለሰብ ከሚኖረን ግንኙነቶቻችን ውስጥ ባሉን የተጽዕኖ ክልሎቻችን ውስጥ ማለት ይህንን ሀሳብ ይዘነው ልንወጣ ልናንጸባርቀው ያስፈልጋል። ለራሳችንም ጭምር በየቀኑ እያስታወስን የምንኖረው ቃል ኪዳናችን ህይወታችን የምንቃልበት ነገር ነው ብለን የምናስብ ከዚህ የተነሳ ይህንን ለሆነ የመንግስት አካል ማስገባት የሚለው አይነት መንገድ አይደለም እየሄድን ያለ ነው። እየሄድን ያለ ነው ሁላችንም በልባችን ማቀፍ ያለብን ባሉ የተጽዕኖ ክልሎቻችን ሁሉ መናገር፣ ማስተማር፣ መኖር ያለብን የጋራ ኃላፊነታችን ነው። ሰላምን መስራት ነው መገንባት። አዎንታዊ የሆኑ በሆነ መልኩ ደግሞ ሰላምን በመካከላችን ማስረጽ የሚባለው ነገር ግን የመግለጫ ባለቤትን ሁላችንም የሚያደርጉት አልሆን አካል ሰጠነው ስራችን እንሰራ የምንለው አይደል።
ዶክተር ተካልኝ ሁሉም ሰው በሀገሪቱ ውስጥ እየተፈጠረ ያለውን ግጭት ለማርገብ በራሱ ዙሪያ ትልቅ ሚና እንዳለውም ይጠቅስ።
በዚህ ሁሉ ውስጥ ደግሞ ሰው ሁሉ ክቡር ነው የሚለው መልእክታችን መሰማት ይኖርበታል። ይህን የምንልበት ምክንያት ቅድም እንዳልኩሽ ብዙዎቻችን እዚህ ኢትዮጵያ ውስጥ ያለን ሰዎች ሃይማኖተኞች ነን እና ቅዱሳን መጽሐፍቶቻችን የሚነግሩን የሰውን ክቡርነት ነው። ባልንጀራ እንደ ራሱ ወደ ጠላቶች ውደት ሚለን ክርስትና ወደ እስልምና ብንመጣ ቅዱስ ቁርአን የሚነግረን ነገር አንድን ሰው ነፍስ የገደለ ሰዎች ሁሉ እንደገደለ ሰው ነው የሚቆጠረው የሚል አይነት መልእክት አለ። የምንመራበት የጋራ ሰነዳችን የምንለው ህገ መንግስታችን ራሱ ሰብአዊ መብቶች የማይጣሱ ተፈጥሯዊ ማንነቶቻችን ነው ብሎ ያስባል እና በእንዲህ አይነት ሁኔታ ውስጥ በምንም አይነት ማጥቃት የምንፈልገውን ሰላምና ፍትህ ብልጽግና አመጣም። እኛ ሰዎች የሶስት ነገሮች ውጤቶች፣ አንደኛው ከቤተሰቦቻችን በዲናችን አማካኝነት የወረስነው ነገር አለን። ሁለተኛ ያደግንበት አካባቢ ደግሞ በኛ ላይ የጣለብን የራሱ ተጽዕኖ አለ። ሶስተኛ ግን በጣም ወሳኝ ብዬ የማስበው በየዕለቱ የምናደርጋቸው የህይወት ምርጫዎቻችን ናቸው። በየዕለቱ ቀናችን የምንኖርበት ጊዜ ክቡር ነው ከሚል ግንዛቤ መነሳት መቻል አለበት። ይህን ስናደግ አብሮ የሚፈጠረው ነገር አንዳችን ሌላችንን መረዳት እንጀምራለን ማለት ነው። አንዳችን ሌላችንን መረዳት ከጀመርን ደግሞ መተማመን የሚባል ነገር እንገነባለን ማለት ነው። ልክ መተማመን የሚባል ደረጃ ላይ በምንደርስበት ጊዜ ሁላችንም የምንፈልጋቸው ምኞቶቻችን እና እቅዶቻችን ተመሳሳይ እንደሆነ እንገነዘባለን። ሁላችን የምንፈልገው ሰላም ነው። ሁላችን የምንፈልገው ፍትህ ነው። ሁላችን የምንፈልገው ፍቅር ነው። ሁላችን ሰያማ እንድንሆን ነው የምንፈልገው። ያኔ ምን መሆን እንችላለን ማለት ነው። መተባበር የምንችልበት ደረጃ ላይ እንደርሳለን።
የባለንጀራዬ እንቅስቃሴ በኮቪድ-19 ወረርሽኝ ምክንያት ረገብ ብሎ የቆየ ቢሆንም አሁን ላይ ከሰላም ሚኒስቴር፣ ከኢትዮጵያ እርቅና ሰላም ኮሚሽን እንዲሁም ከሳይንስና ከፍተኛ ሚኒስቴር ጋር በመሆን በህብረተሰቡ ዘንድ ያለውን የሞራል ልዕልና ለማዳበርና ሰላምና ፍትህን ለማስፈን እየሰሩ መሆናቸውን ዶክተር ተካልኝ ነጋ አክለው አስታውቋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ኤደንና እንግዳዋን ዶክተር ተካልኝ ነጋን እናመሰግናለን። ፕሮግራማችን ይቀጥላል። ቀጣዩ ዝግጅታችን ደግሞ በበጎ ስራ ላይ የተሰማራች ወጣት ያስተዋውቀናል። ሀና ኃይሉ ትሰኛለች። እድሜዋ በ20ዎቹ መጀመሪያ ላይ የምትገኘው ሀና የወጣቶችን መንፈስ በሚያበሩ ለበጎ ስራ በሚያነቃቁ ስልጠናዎች ብዙሃንን ለማገዝ እየጣረች ያለች ወጣት ናት። ከተማሪነት ዘመኗ ጀምሮ ታደርጋቸው ከነበሩ ማህበረሰብ አቀፍ ስራዎች ያገኘቻቸው ልምዶች ከህይወት ገጠመኞቿ ጋር አቀናጅታ ከተለያዩ የኢትዮጵያ ክፍል ለመጡ ወጣቶች በተለያዩ መድረኮች እያጋራች ትገኛለች። ሀብታሙ ስዩም ከሀና ጋር በስራዋ ዙሪያ አጭር ቆይታ አድርጓል። ቀጥሎ ይቀርባል።
የዛሬ 3 ዓመት ገደማ የሐዋሳ ዩኒቨርሲቲ ሁለተኛ ዓመት ተማሪ በነበረችበት ወቅት የመሰናዷችን እንግዳ ነበረች ሀና ኃይሉ። አረጋውያንና ሕፃናትን በሚረዳ ተቋም ውስጥ በጎ ፈቃደኛ አገልጋይ ነበረች በወቅቱ። ዛሬ ሀና በተለያዩ መድረኮች ላይ በመገኘት ለወጣቶች አነቃቂ ትምህርቶችን የምትሰጥ፣ የላቁ ሐሳቦችን የምታጋራ ባለሙያ ሆናለች። ከሀና ጋር በተዛማጅ ሐሳቦች ላይ ያደረኩትን ቆይታ የጀመርኩት ከሶስት ዓመታት በፊት ያጋራችንን እቅድ በማስታወስ ነበረ። በወቅቱ ሆስፒታል ውስጥ ተጥሎ የተገኘ ልጅ ለማሳደግ ከፍተኛ ፍላጎት ነበራት። ከተመረቀች በኋላ ሕፃኑን ተረክባ ለማሳደግም ከፍተኛ ህልም ነበራት። ያ ህልሟ የት ደረሰ?
ልጁን ለማሳደግ እስክመረቅበት ሞክሬ ነበረ በብዙ መንገድ። ግን የወጣው ፖሊሲ ላገቡና ኢንካም ላላቸው ሰዎች ስለነበረ ከሶስት ዓመት ለማቆየት ከጣሊተራ ይዛፍ ጋር ብዙ ሙከራ አደረግን። ከዛ ግን መንግስት ህጋዊ አይደለም እና ማሳደጋችን ብሎኝ ለሌላ ቤተሰብ ተሰጠ ማለት ነው።
እንግዲህ ከዛ ጊዜ በኋላ ደግሞ አነቃቂ ንግግሮችን በማድረግ እንዲሁም ደግሞ ወጣቶች በግል ህይወታቸው የላቁ እንዲሆኑ የሚያስችሉ ስልጠናዎችን በመስጠት ስራ ላይም ተሰማርተሻል። የግል ምክንያትሽስ ምንድን ነው ይህንን ዘርፍ ለመቀላቀል?
ከስጀምር በጎ ፈቃደኛ ሆኜ ሰዎችን መርዳት ነበር አስቤ ጀምሬ ነበረው። ይህንን ደግሞ ያደረግኩት ሰዎችን ለመርዳት ቅንነት ወይ ደግነት ኖሮኝ አልነበረም። ከነበረብኝ ትንሽ ቻሌንጅ ነበረብኝ በልጅነቴ። ከዛ ከነበረብኝ ፈተና ለመውጣት ራሴ መደበቅ ነበረብኝ አንድ ነገር ውስጥ ሀሳቦችን ለመሰብሰብ እና በጎ ፈቃደኛ መሆንና መጽሐፍ ማንበብ ሀሳብን ወይም ከየትኛውም ካለንበት ችግር ልክ ሰው በሱስ እንደሚደበቀው መደበቅ እንደሚችል ተረዳው እና ያንን መንገድ ጀመርኩ። ግን ሳላስበው በቃ መልካም ዘር ነው በጎ ፈቃደኝነትም ማንበብም ሰዎችን ለመርዳት ማሰብም ዘር ነበረ። አሁን በቅሎ ሳየው ትልቅ ነገር እየሰራው እንደነበር ተረዳውኝ። በ12 ዓመቴ ነበር የጀመርኩ። ላለፉት 10 ዓመታት እንግዲህ አሁን 23 ዓመቴ ነው። ለረጅም ጊዜ በጎ ፈቃደኛ ሆኜ በተለያየ መንገድ የተለያየ ቦታ ላይ ከጥበብ የትኛውንም ነገር ሰራ ነበረ። ያ መንገድ ይዞኝ መጣ። የሆነ ቦታ ላይ ግን በተለይ ዩኒቨርሲቲ በገባሁበት ጊዜ የሀገራችን ችግር የምግብና የእንጀራ ጉዳይ እንደዚህ አይነት ችግር እንዳልሆነ ገባኝ። እና ሜንቶርሺፕ ከዚህ በፊትም ሌላ ሚዲያ ላይ ለመጥቀስ ሞክሬያለሁ። የእርዳታ ጥሪ ብዬ ሰዎች እኔ እንዲያግዙኝ ትልቅ ቦታ እንድደርስ ብዙ ነገር አደርግ ነበረ። በልጅነቴ የ17 የ16 ዓመት ልጅ እያለሁ ትልቅ ቦታ የምደርስበት መንገድ እፈልግ ነበረ። ያ መንገድ ያለኝን የመናገር ችሎታ በተሻለ መልኩ በጥበባዊ መንገድ ቀርጾ ከዛ ሰዎች አይምሮ ላይ በመስራት ሰዎች እንዲለወጡ ማድረግ እንደሚያስችል ገባኝ። ስለዚህ የጎደለው ሆድ፣ የተራቆተው ሰውነት በተገነባ አእምሮ መስተካከል ይቻላል ብዬ አሰብኩኝ እና የሰው አእምሮ ላይ ኢንቨስት በማድረግ ሰውን አመለካከቱ፣ ህይወቱን፣ ኑሮውን፣ የገቢ ምንጩን ሁሉንም መቀየር እንደሚቻል ገባኝ። እኔም እንደዛ ነበር ያደረኩት። ሀሳቤ ሲለወጥ ነው ህይወቴ የተለወጠው። ስለዚህ ማድረግ ያለብኝ ሰዎችን መርዳት የምፈልግ ከሆነ የእውነት የምወድ ከሆነ ለሀገር የሆነ ነገር ማድረግ አለብኝ ብዬ የማስብ ከሆነ ወጣቶችን አስተሳሰባቸው እንዲለወጡ ማድረግ ነው ያለብኝ ብዬ አመንኩኝ። መንቃትና ማንቃት፣ መብቃትና ማብቃት የሚል የህይወት አላማ ይዤ እንደ መምህር፣ እንደ ጓደኛ እገዛ በማድረግ ለሰዎች መንገድ ማሳየት በጣም ትልቅ አማራጭና መንገድ እንደሆነ ተረዳሁ። እዛ ቀንና ሌሊት በተለያየ መንገድ ራዕይ ላይ መስራት ቻልኩ። የተለያዩ ስልጠናዎችን ወሰድኩኝ። እነዛ ነገሮች እኔን ወደምፈልገው መንገድ አሁን ወደማየው መንገድ ወሰዱ። ትንሽ ቁጥር ጀምሮ በጣም ብዙ ወጣቶችን የተለያዩ ዩኒቨርሲቲዎች ላይ የዘርፉን ማሰልጠን ዋና ነገር የሆነ የምርም ትልቅ ሰዎች ሲናገሩ እዚህ ወጣቶች እንደ ምክር ነው የሚቀበሉ። ከኔ ግን እንደ ህይወት ምንድ ስለሚቀበሉ እንዴት እኔ ከጠበበ አስተሳሰብ እንደወጣው፣ እንዴት ራሴ ላይ መስራት እንደቻል፣ እንዴት ተጠያቂ እንደመሆን ለእድገቴም ለውድቀቴም ስነግራቸው ሀሳቤ ሳካፍላቸው የምር ለውጦች ማየት ጀመርኩና ያ ነገር የህይወት ስራ የሆነ በቃ በደስታ የምሰራው ነገር ሆነ። እንደዛ ነው የጀመርኩት።
በቅርቡ እንግዲህ ስለ አብሮነት፣ ስለ ይቅርታና ግጭት አፈታትን ስለመሰሉ ጉዳዮች የሚያነሳሳ ስልጠና ከተለያዩ ክልሎች ለመጡ ወጣቶች መስጠትሽን ሰምቻለሁ። ይህን መሰል መርሃ ግብር ማዘጋጀት አስፈላጊ የሆነበት ምክንያት ምንድን ነው? በተለይ በአሁኑ ሰዓት በምን መልኩስ ነው ስልጠናውን የምሰጡት?
አብሮነት ውበት የሚል ሀሳብ ያመጣሁት እንዴት ነው? አንድ ሰው ካላወቀ ለሚያጠፋው ጥፋት ኃላፊነት አለበት ብዬ አላስብም። ምናልባት በህጉ ኃላፊነትም ግዴታ ይኖርበታል። ነገር ግን እኔ እንደግለሰብ ለሀገር ማበርከት እንዳለብኝ አንድ ዜጋ አንድን ወጣት አንተ አጥፍተሃል ብዬ የምጠይቀው ሳስተምረውና ጥፋት እንደሆነ ሲገባው ነው ብዬ የማስበው። ስለዚህ አይምሯቸው ላይ ኢንቨስት ማድረግ ወጣቱ ላይ በጣም መልካም ነገር ነው ብዬ አስባለሁ። እንደምናውቀው በከተማ ብቻ ያለን ሰዎች ነን። የሚያነቃንን ሙዚቃ፣ የሚያነቃንን ፊልም፣ ቲያትር፣ የሚያነቃንን መጽሐፎች የምናገኘው ገጠር ውስጥ ያሉ ወጣቶች ላይ ኢንቨስት ተደርጓል ብዬ አላስብም። ስለዚህ ከተለያየ ክልል የመጡ ወጣቶችን ለመጀመሪያ ጊዜ ትናንትና ነው ስልጠና የሰጠሁት። በአንድ ኢትዮጵያን ኤዱኬሽን ፋውንዴሽን የሚባል ቦታ ላይ ተሰብስበው ያገኘኋቸው ከተለያየ ብሔር የመጡ ወጣቶችን አሰልጥኛለሁ፣ ከ30 የሚበልጡ ወጣቶች። ከዚህ በኋላ ግን የተለያየ ክልል ላይ የራሴ ብዙ ኤክስፔሪንስ ስላለኝ እኔ ብዙ ያሳለፍኩት ነገር ስላለ ያንን በማካፈል ያንን ከትምህርት ጋር በማድረግ እንዴት ይቅርታ ማድረግ እኔ ህይወት ላይ የፈጠረውን ተጽዕኖ አብረን እንዴት መኖር እንዴት መቻቻል ሊመጣ ይችላል የሚሉትን ሀሳቦች ውስጥ ድረስ ገብቼ በማስተማር ነው መቀየር የምችለው ብዬ ስላሰብኩ ይህንን ብዙ ሀሳቦችን የያዘ የስልጠና ፕሮግራም አዘጋጀው። የአብሮነት ውበት ይላል። አብሮነትን የምናሳየው ግን ግላዊ ማንነታችን፣ ግላዊ ልቀታችን ስራት ነው። የሀገራችንን የአብሮነታችንን አንድነት ምን ጨምረው ብዬ ስላሰብኩ የግል ህይወታችን ልቀት የጋራው ኑሯችን ድምቀት የሚል ከግል ህይወታችን ተነስተን እንዴት ለብዙሀን መጥቀም እንደምንችል የሚያሳይ መንገድ ስትራቴጂ በደንብ የያዘ ሀሳብ ነው ለወጣቶች እያስተማርኩ ያለሁት። ወደ ብዙ አካባቢ መድረስ እቅድ አለኝ። በእነዚህ ሀሳቦች በተለያየ ቋንቋም የመስራት ፍላጎትም ሀሳብም አለኝ። እንግዲህ ወደፊት ወጣቶች ላይ በብዙ መልኩ በዚህ ሁኔታ እሰራለሁ ብዬ አስባለሁ። አንድ ሀገር ላይ የማየው ችግር ምንድን ነው? የኢንፍራስትራክቸር፣ የማቴሪያል፣ የመንገድ፣ የህንፃ፣ የምናምን ስራዎች ቢሰሩ እንኳን በአንድ ክብሪት መጥፋት መውደም እንደሚችሉ አይተናል። ስለዚህ ምኑ ጋ ነው ችግሩ ያለው፣ የቱ ጋ ነው መቀየር ያለብን የሚለውን ነገር ሳይ አንድ ዛፍ ችግኙ ወይም ዘሩ እስካልተለወጠ ድረስ ፍሬውን መለወጥ በጣም ከባድ ነው። እኛ ፍሬውን ለመለወጥ ነው እየታገልን ያለ ነው። ሂደቱን ትተን ውጤቱ ላይ ነው ያተኮርነው፣ ውጤቱን ለመቀየር። ነገር ግን በአንዴ ያልመጣ ችግር እንደሆነው በአንዴ መቀየር ስለማይቻል ሀሳባቸውን እንዲቀይሩ፣ አስተሳሰባቸውን እንዲቀይሩ፣ አመለካከታቸው ላይ ለውጥ እንዲያመጡ በማድረግ ሀገራችንን፣ ኢንፍራስትራክቸራችንን መታደግ እንችላለን ብዬ ስለማስብ ይሄንን ስልጠና አዘጋጀው እና ጥሩ ምኞት ነበረ ከወጣቶቹ የሚያገኘው አሁን እየላኩልኝ ነበር ሀሳባቸውን ብዙዎቹ።
በስራሽ አጋጣሚ ቀደም ብለሽ እንደጠቀሽው ከተለያዩ ወጣቶች ጋር ተገናኝተሻል፣ ለማውራትም ችለሻል። ስለ ሀገራቸው ያላቸውን አመለካከት፣ በየቀኑ ስለሚገጥማቸው ፈተናዎች ያሏቸውን አመለካከቶች እንዴት ተገነዘብሽው? ወጣቶች ላይ የሚሰሩ ተቋማትስ ምን አይነት እርምጃዎችን መውሰድ አለባቸው ትያለሽ?
እስካሁን በጣም አጥፊ ናቸው፣ መጥፎ ናቸው ብለን የምናቸው ሰዎች ቀርቤ ሳይ እውነታው እንደዛ አይደለም። ያገኘሁት እውነታ ከአመለካከታቸው ከተጫነባቸው ነገር ነው። እና ሶፍትዌሩ ከተቀየረ ሀርድዌሩ ላይ ችግር ይመጣል ብዬ አላስብም። እና የሶፍትዌሩ ችግር ነው የሚታየኝ። ብዙዎቹ ያለባቸው የተነገራቸውን ነገር ነው ሪፍሌክት የሚያደርጉት፣ ውስጣቸው የተጠራቀመው ነገር ነው በሆነ ነገር የሚገለጸው። እና ውስጥ ያለው ነገር ካልወጣ ሌላ ነገር መጫን፣ ሌላ ነገር ማስተካከል አንችልም። ቦታ የያዘውን ነገር ቀድመን ዲሌት ማድረግ አለብን። ከዛ መልካም ዘሮች፣ መልካም ሀሳቦችን ወጣቶች ለመትከል አለብን የሚለውን ነገር በእውነት ደጋግሜ አስምሬበት እንዲገባኝ እንድረዳው እና ችግሩም በይበልጥ እሱ እንደሆነ እንዳስብ አድርጎኛል። የምንማረው እንግዲህ አብዛኞቹ ተማሪዎች ናቸው። ወጣቶች እንግዲህ ከ70% ድረስ ወጣት ነው ኢትዮጵያዊ ተብሎ ይታሰባል። አብዛኛው ደግሞ ትምህርት ቤት ውስጥ ነው የሚገኘው፣ ከኢለመንታሪ እስከ ዩኒቨርሲቲ ድረስ። እና የምንማረው ትምህርት መሬት የወረደ ነገር አይደለም፣ አይጨበጥም፣ ፕራክቲካል የምንሞክረው አይደለም። ስለዚህ የሚማሩት ትምህርት ብቻ ይለውጣቸዋል ብሎ ማሰብ ስህተት ነው። የአስተሳሰብ ልቀት፣ የግላዊ እድገታቸው ላይ መሰራት አለበት ብዬ አስባለሁ። አስተሳሰባቸው ላይ ሲሰራ ለውጥ እንደሚያመጡ እኔ ብዙ ማስረጃዎች አሉ፣ የተለወጡ ወጣቶችም ስላሉ ማለት ነው። እዛ ላይ እኔ በደንብ ትኩረት ተደርጎ እንግዲህ ከመንግስት ጋር የመስራት እድሉን በደንብ አላገኘውም ብዬ ነው የማስበው። ከዩኒቨርሲቲዎች ጋር እሰራለሁ፣ ከሃይስኩሎች ጋር እሰራለሁ ግን ይበልጥ ደግሞ የመንግስት አጽንኦት ሰጥቶት አስተሳሰብ ላይ መሰራት አለበት የሚለው በደንብ አስምሮበት ልክ ለሌላው ነገር ለልማቱ፣ ለውሃ ግድቡ፣ ለሌላው ነገር በተሰጠው ትኩረት እንደውም ከዛ በላይ አስተሳሰብ ለውጥ ላይ መስራት ሊሰጥ ይገባል ብዬ በደንብ አድርጌ አስምሬ መናገር እፈልጋለሁ።
ሀና ኃይሉ እጅግ በጣም አመሰግናለሁ ለነበረን አጭር ቆይታ። የመጨረሻችን እንደማይሆን አስባለሁ።
እጅግ በጣም አመሰግናለሁ።
አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች በዚሁ ተጠናቀቁ። በምሽቱ ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ በቅንብሩ አብሮኝ የቆየው ኤልያስ አስማረና እኔም ሳስተናግዳችሁ አመሾት ስመኝሽ የቆየነን በፌስቡክ ገጻችን አት ቪኦኤ አማሃሪክ በትዊተር ሃሽታግ ጋቢና ቪኦኤ እንዲሁም በኢሜይል አድራሻችን ጋቢና አት ቪኦኤ ኒውስ ዶት ኮም ብላችሁ አስተያየቶቻችሁን ላኩልን። የነገ ሰው ይበለን። መልካም ምሽት።